ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በልዩ ልዩ ምክንያቶች ከሀገራቸው የሚወጡ ኢትዮጵያውያን ቁጥር እየጨመረ መሆኑ ይገለጻል። በውጭ ተወልደው የሚያድጉ ልጆችም በተመሳሳይ ቁጥራቸው እየበዛ መሆኑ ይነገራል። ወላጆችም የመጡበትን ኢትዮጵያዊ ባህል፣ እሴትና ሃይማኖታዊ አስተምሮትን በሚያንጸባርቅ መንገድ ልጆቻቸውን ለማሳደግ ጥረት ማድረጋቸው አልቀረም። ሆኖም ባለሙያዎች እንደሚሉት ይህ ሁኔታ በአመዛኙ በወላጆችና በልጆች መካከል ክፍተትን በመፍጠር ልጆችን እስከ ራስ ማጥፋት የሚያደርስ ድባቴ ውስጥ ይከታቸዋል። ልጆችን በውጭ ሀገር የሚያሳድጉ ወላጆች የሚገጥሟቸው ተግዳሮቶች ዙሪያ ስመኝሽ የቆየ ባለሙያዎችንና ወላጆችን አነጋግራለች። በቀጣዩ ዘገባ ተካቷል።
የ19 ዓመቷ ማህሌት ደምሴ ተወልዳ ያደገችው ዩናይትድ ስቴትስ አትላንታ ግዛት ውስጥ ነው። ለወላጆቿ ብቸኛ ልጅ በመሆኗም ከኢትዮጵያዊ እናቷና አባቷ ጋር ቅርብ ግንኙነት እንዳላት እንዲሁም የኢትዮጵያን ቋንቋ፣ ባህልና ሃይማኖት አውቃ እንድታድግ ይጥሩ እንደነበር ትናገራለች።
ስለ ሁሉ ነገር ኦብነን በጣም እናወራለን። ብዙ ምንም የምንደባበቀው ነገሮች የሉም። ስለዚህ በጣም አሪፍ አስተዳደግ ነበር። በሁሉ ነገሩ በባህሉ በጣም እናከብራለን። ከቤተሰቦቻችን ጋር እንገናኛለን። ገና ብቲ፣ ፋሲካ ብቲ ሁሉን ነገር እናደርጋለን። አሁን ዩኒቨርሲቲ ስለገባ ነው ቤተክርስቲያን መሄድ ብዙ ያልቻልኩት፣ ግን እሁድ እሁድ ሁሌም ቤተክርስቲያን እንሄዳለን አብረን።
አሁን በመርሰር ዩኒቨርሲቲ የሕክምና ትምህርቷን የምትከታተለው ማህሌት በኢትዮጵያዊ ባህልና ወግ ቀርጸው ያሳደጓት ወላጆቿ እሷን ለአደጋ ያጋለጣል ብለው ከሚያስቧቸው ነገሮች እንድትርቅ ክልከላዎችና ገደቦች እንደነበሯቸውም ታስታውሳለች።
ወይ ተይ ይበዛል አታስቢው ነው የምትባለው።
ለምሳሌ ተይ የምትባያቸው ነገሮች ምንድን ናቸው?
ስሊፕ ኦቨር አይቻልም። አንዳንዴ ውሽ ለምን እዚህ ለምን እነሱ እንደዚህ ያደርጉኛሉ፣ ምንድን ነው አሜሪካንን ምናምን ለምንድን ነው የኢትዮጵያ ሀሳባቸውን እዚህ እንደዛ የሚያስቀምጡት ብዬ አስባለሁ። ግን ከ16-15 ዓመት በኋላ ገባኝ።
እንዴት
እንደሚከት በቃ እናቴን ሳወራት ትነግረኛለች። አይ ላንቺ ብዬ ነው ላንቺ ብዬ ነው ስትደጋግም ስትነግረኝ በቃ ገባኝ። ብዙ ከቤተሰቦችሽ ጋር ካልተግባባሽ እና ካላወራችሁ በቃ መቼም አይገባሽም። በዛ ጊዜ በቃ አልገባኝም ለምን እንደዚህ እንደሚያደርጉ፣ ግን ሳድግ በቃ አንደርስታንድ አደረኳቸው ምክንያቱን ለእኔ ብለው ስለሆነ በቃ ገባኝ።
ከኢትዮጵያ ውጭ ተወልደው የሚያድጉ ሁሉም ልጆች ግን እንደ ማህሌት በለጋ እድሜያቸው ተረድተው የቤተሰቦቻቸውን የአስተዳደግ እሴትና የሚያሳድርባቸውን ተጽዕኖ አይቀበሉትም። ባለሙያዎች እንደሚሉት የዲያስፖራ ወላጆች ባላቸው ባህላዊ አመለካከትና ልጆች ከትምህርት ቤትና ከሚኖሩበት አካባቢ በመነሳት በሚያዳብሩት ፍላጎት መካከል ያለው ትልቅ ልዩነት ልጆችን እስከ ራስ ማጥፋት ለሚያደርስ ድባቴ ያጋለጣሉ። በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚኖሩ አፍሪካዊ ወላጆችንና ልጆቻቸውን በዚህ ዙሪያ የሚያማክረው የስነ ማህበረሰብ ጥናት ባለሙያው ማቴዎስ ደሳለኝ እንደ አውሮፓውያን አቆጣጠር በ2016 ያቋቋመው ተቋምም በዋናነት በልጆችና በወላጆች መካከል የሚፈጠረውን ይህን ክፍተት ለመሙላት ይሰራል። ኢትዮጵያውያን ወላጆች ልጆቻቸውን በውጭ ሲያሳድጉ የራሳቸውን ባህላዊና ሃይማኖታዊ እሴቶች ብቻ በሚያንጸባርቅ መልኩ ለማሳደግ ሲጥሩ በልጆች ላይ የሚፈጠረውን ተጽዕኖ ማቴዎስ ያስረዳል።
በጣም ብዙ አይነት ጫና አለ። ለምሳሌ እንግዲህ በጣም አሁን እኛ ከሚች ውስጥ ዲፕሬሽን አለ፣ ራስ ማጥፋት አለ። በቃ አስቸጋሪ እድሜ ነው። ቤተሰብነታቸውም የተለወጠ ነው። ድገት አለ። በጣም ኪሪየስ ናቸው ነው የእኛ ቤተሰቦች እንግዲህ በደፈነው ነው ይህን ነገር አድርግ አታድርግ ነው ይሆናል አይሆንም ነው እና ትንሽ ማስረዳት ምናምን ነገር አይታይም ብዙ አበሻ ወላጅ ላይ እና ልጆቹ ደግሞ በአንድ ሳይድ ትምህርት ቤት ደግሞ ሲሄዱ ኤቭሪዴ የሚያገኙት ጓደኞቻቸውም ቢሆን የጓደኞቻቸውም ወላጅ ያ ያሉ ገባሽ እንዴት ኢንተራክት እንደሚያደርጉ ወላጆቻቸው ጋር ሁሉም ነገር ደግሞ እዚህ ሀገር መረዳት በቃ ትምህርት ቤቱም አመሰራረቱ ክሪኩለም ሁሉ ነገር ጥያቄ እንድጠይቅ የሚገፋፋሽ ባህል ነው። ሶ ልጆቹ አንዳንዴ ጥያቄ ሳይመለስላቸው ሲቀር ወይም እንደዚህ አይነት ነገር አይደረግም ወይ ይደረጋል ሲባል ያለምንም እንግዲህ ያለምንም ኤክስፕላኔሽን ብዙ ጊዜ ልጆቹ ያልተወደዱ ይመስላቸዋል ወይም በቃ የማይፈለጉ ይመስላቸዋል እና ሶ ብዙ ዲፕሬሽን አለ።
በውጭ የሚወለዱ ልጆች የሚያድጉበት ስርዓት እሴትና ህግ የአፍሪካ ወላጆች ከለመዱት እንደሚለያይ የሚያሰምርበት ማቴዎስ ይህ በልጆቹ ላይ የሚፈጥረውን ተጽዕኖ አብዛኞቹ ኢትዮጵያውያን ወላጆች እንደማያስተውሉትም ያመለክታል።
የሚታወቅ አይነት ችግር አይደለም ወይ መንፈስ መንፈስ ነው የሚባለው በቃ ምንም ወላጆቻቸው አይረዱትም ልጆቻቸው ደግሞ በዛለክ በቃ ራሳቸው ነው የሚያሳድጉት ማለት ይችላል ሁሉ ነገር ተሸክመው ወላጆቻቸው ነው ለማስተሰፍ እየጣሩ ከቤታቸው ደግሞ ውጭ ያለው ባህል ደግሞ በጣም ስለሚለይ በዛም ባህል በዛም expectation በቃ የሚችሉት ሁሉ ማድረግ ይችላሉ እና አንዳንዴ በቃ ይበዛባቸው ደግሞ የማይሆን ውሳኔ ላይ ይደርሳሉ ማለት ነው።
ሌላው የቋንቋ ልዩነት ነው። አንዳንድ ወላጆች በሚኖሩበት ሀገር የሚነገረውን እንግሊዘኛም ይሁን ሌላ ቋንቋ ሐሳባቸውን ሙሉ ለሙሉ መግለጽ በሚያስችላቸው መንገድ አይናገሩትም። ልጆች ደግሞ ወላጆቻቸው የመጡበትን ቋንቋ አይረዱትም። ይህ በወላጆችና ልጆች ግንኙነት ላይ ትልቅ ክፍተት እንደሚፈጥር ማቴዎስ ይገልጻል።
ልጆቹ አማርኛም በደንብ አይችሉም ወይ ትግርኛም በደንብ አይችሉም፣ እንግሊዘኛ ነው የሚችሉት፣ ወላጆቻቸው ደግሞ አይችሉም እንግሊዘኛ በደንብ። ብዙ ጊዜ ትንሿ ችግር ጎልታ ወይ ትናንሽ ነገር ተጨማምሮበት በጣም ትልቅ ችግር ይሆናል ለእነዚህ ልጆች እና ብዙ ጊዜ አጋጥሞናል። ባጭሩ ሁለት ሶስት ስራ ደግሞ ሲሰሩ ከልጆቻቸው ይረቃሉ ሲያውቁት። ኦቨር ታይም ልጆቹ በጣም ብዙ ጊዜ ይኖራቸዋል ለራሳቸው ወላጆቹም ወላጆቻቸውም ልጆቻቸውም እንደሚያደርጉ አያውቁም ማለት ነው። ያኔ በጣም አደጋ የሚፈጠረው እንደዚህ አይነት ሁኔታ ላይ ነው። አዎ እንግዲህ ኢትዮጵያ ብር ለመላክ የሚሆን ኢትዮጵያ የሚያስተዳድረው ቤተሰብ ሊኖር የሚችላል። በጣም ከባድ ነው። አንድ መልስ ያለው ነገር አይደለም።
መሀሌትን ታዲያ ወላጆች አይረዱኝም የሚል ስሜት የሚበረታበትን ይህን እድሜ እንዴት አለፍሽው ብዬ ጠይቄያታለሁ።
ልጆችም ወላጆችም መግባባት አለባቸው፣ መስማትም አለባቸው። ሁልጊዜም እኔ ትክክል ነኝ ወላጆች ስለሆንኩ እኔ ትክክል ነኝ ወይስ እኔ ልጅ ነኝ እኔ ትክክል ነኝ ማለት አይቻልም። መግባባት አለባቸው። ተሳስቼ ይሄን ነገር ካልኩ ወይስ እንደዛ አይባልም ከተባልኩ በቃ አደብቃለሁ ስሜቶችን። ግን ዝም ብዬ ፍሪሊ ማውራት ስለምችል ቤቴ ውስጥ በቃ እናወራለን። ይሄ ትክክል ነው አይን እንደዚህ ይመስለኛል ስንባባል እንግባባለን ሁለታችንም።
እንደ ልጅ የሚያስደስት እንደ ልጅ የሚያስለቅስ ነገር የለም የሚለው ማቴዎስም በዋናነት የሚመክረው ወላጆች ለልጆቻቸው ጊዜ እንዲሰጡና በቁጣ ትዕዛዝ ማስተላለፍ ሳይሆን የመነጋገር ባህል እንዲያዳብሩ ነው።
ለልጆቻቸው ጊዜ እንዲሰጡ፣ የልጆቻቸውን አስተዳደግ፣ ልጆቻቸው ምን እንደሚያናደዳቸው፣ ምን እንደሚያስደስታቸው፣ ምን እንደሚያስደስታቸው ለማወቅ ያህል እንኳን ልጆች ጋር ጊዜ ማሳለፍ፣ ጊዜ መስጠት አለብሽ። እንደዛ አይነት ነገር ከሌለ መደበቅ ነገር ታይባቸዋለች ልጆቻቸው ላይ። አለመነጋገር ኮሚኒኬሽንን በቃ የሞተ ይመጣል እና ያኔ ችግር ነው። በቃ ልጆቻቸው ራሳችን እንችላለን አታስፈልጉም የሚሉበት ጊዜ ይመጣል።
ማቴዎስ እንደሚለው ልጆች የሚያዳምጣቸውንና የሚረዳቸውን ይፈልጋሉ። በዚህም ምክንያት በርካታ ወላጆች ልጆቻቸውን እንዲያናግርላቸውና እንዲመክርላቸው ወደ እሱ ተቋም እንደሚመጡ ይገልጻል። ላለፉት 8 ዓመታትም በቀጥታና በተዘዋዋሪ በአሜሪካ ለሚኖሩ ከ3000 በላይ ወጣቶች የማማከር አገልግሎት ሰጥቷል። ቤተሰቦቿ ባህሏንና ሃይማኖቷን አሳውቀው ስላሳደጓት ኩራት እንደሚሰማት የምትገልጸው መሀሌትም ልጆቼን በተመሳሳይ መንገድ ነው የማሳድገው ትላለች።
ቀስ ብለሽ ኤክስፕሌን ብታደርጊ ድምጽሽን ከፍ አድርገሽ ካላወራሻቸው በቃ ይገባቸዋል።
ዋናው ነገር ግን ባለሙያዎች የሚመክሩት ወላጆች ለልጆቻቸው ጊዜ እንዲሰጡ፣ በግልጽ የመነጋገር ልምድ እንዲያዳብሩና በሁለቱ ባህሎችና አኗኗሮች መካከል ሚዛናዊ አመለካከት እንዲኖራቸው ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በዓለም ላይ የተጠቃሚዎቻቸው ቁጥር እየጨመረ የመጣው የማህበራዊ ትስስር ገጾች ተጽዕኖ ከጊዜ ወደ ጊዜ እያየለ ስለመምጣቱ ይነገራል። ከ20 ሚሊዮን በላይ የኢንተርኔት ተጠቃሚዎች እንደሚኖርባት በምትገመተው ኢትዮጵያ ማህበራዊ ብዙሃን መገናኛው ከጥቅሙ ይልቅ ጉዳቱ አመዝነዋል ሲሉ የሚከራከሩ አሉ። አስማማው አየነው በዚህ ጉዳይ ላይ ቀጣዩን ዘገባ አሰናድቷል።
ኑሮውን በቨርጂኒያ አሜሪካ ያደረገው የኢንፎርሜሽን ቴክኖሎጂ ባለሙያው ከባዱ ሙልቀን የዘወትር ተጠቃሚ ባይሆንም እንደ ቲክቶክና ዩቲዩብ ያሉ የማህበራዊ ትስስር ገጾች ላይ የሚለቀቁ ይዘቶችን እንደሚመለከት ይገልጻል። ከባዱ እንደታዘበው የቴክኖሎጂ መምጣት ጥቅሞች ቢኖሩትም እንደ ኢትዮጵያ ባሉ ሀገራት ግን ጉዳቱ አመዝኗል።
ያልተረጋገጠ ወሬ በሐሰት ተዘጋጀ ወሬ በማስተላለፍ ለአንዳንዱ ጨዋታና ቀልል ሊመስለው ይችላል፣ ግን አልፎ ተርፎ ሰዎች ህይወትንም ሊያጠፋ ሰላም ሊነሳ የሚችል ጉዳትም ነገር ደግሞ አለው። በተለይ እንደ ኢትዮጵያ አይነት ለቴክኖሎጂ የሚሆኖችም አይነት እውቀቶች ትንሽ ወደኋላ የቀሩ አገሮች ላይ ጉዳቱ እየበለጠ ብዙ ነገር ሲያስከትል እናያለን እና በእኛም ሀገር ማየው ይሄንን ነው። ብዙ ጊዜ ደግሞ የሶሻል ሚዲያ በተለይ ዩቲዩብ እና ቲክቶክ የገቢ ምንጭ መሆኖ ስለሚያገለግል ሰዎች እንደ ለገንዘብ ማግኛ ሲሉ ትንሽ ኃላፊነት የጎደለው አይነት መልክቶች እና ሁኔታዎችን ማስተላለፍ በብዛት ይታይበታል።
ሊቀ ትጉሃን ቀሲስ ታጋይ ታደለ የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። ከዚህ በፊት በራሳቸው የገጠማቸውን ጉዳይ ዋቢ ያደረጉት ጠቅላይ ጸሐፊው ማህበራዊ ብዙሃን መገናኛውን ይኮንናሉ።
በተለይ ቲክቶክ እና ዩቲዩብ ላይ ብዙ ነውሮች አሉ። በነገራችን ላይ በግልጽ ለመነጋገር ካልተሳደቡ ማንም ከፍቶ አይላቸው። የሚሳደቡት ኢንተርቪው አድርጎት ወይንም አናግሮት የሆነ ቪዲዮ የሚቀዱት አኳን ቢያጡ ቪዲዮ ፈልገው ቆራርጠው ለሚፈልጉት አሰምሽን ይጠቀሟታል። ከዛ በኋላ እገሌ እኮ ዝምታውን ሰበረ ይሉሃል። እኔም የገጠመኝ ነገር አለ። ገብርኤል አስተምሬ እውነታውን ስለ እውነት ስለ አካባቢ ስላለው ነገር ዝምታቸውን ቀሲስ ዝምታቸውን ሰበሩ ይላል። ምን ዝም እንዳልኩት አላውቅም፣ ምን እንደሰበርኩም አላወቁም። ገና ደግሞ ሳቢ ገርመኝ እና እንዲህ ብቻ እንደዚያ ሰው ልኮልኝ አይቼው ነው። ዞሮ ዞሮ ያልሰረቀውን ሌባ ነው በማለት ነውር ፈልገው የሆነ ለማስጠላት የሚሰሩ ስራ። ይሄ ደግሞ ከአስተምሮ ከሃይማኖት አስተምሮ ያፈነገጠ ብቻ ሳይሆን ነገም በፈጣሪ የሚያስጠይቅ እንዲያደርገው ሰርቶ የሚያሸማቅቁ ገንዘብ የሚደራደሩ አንዱን ከማይመለከተው ጋራ ቪዲዮ እያገናኙ እየቆራረጡ የሚሰሩ እና ከዛም በገንዘብ የሚደራደሩ ብዙ አሉ።
በየዓመቱ የማህበራዊ ትስስር ገጾች ተጠቃሚዎችን ቁጥር ሪፖርት ይፋ የሚያደርገው ዊአር ሶሻል የተሰኘ ድረገጽ ባለፈው ሳምንት ባወጣው የ2024 ሪፖርቱ የተጠቃሚዎች ቁጥር ከ5 ቢሊዮን ማለፉን አስታውቋል። ይህም ከዓለም ሕዝብ ከ60% በላይ የሚሆነው የማህበራዊ ትስስር ገጽ አማራጭን ይጠቀማል እንደማለት ነው። በተጠቃሚዎች ብዛትም ፌስቡክ፣ ኢንስታግራም እና ቲክቶክ እንደ ቅደም ተከተላቸው ቀዳሚዎቹ እንደሆኑ ሪፖርቱ አስፍሯል። የማህበራዊ ትስስር ገጾች አሁናዊ ሚና ሀገርን ከማፍረስ ጋር አያይዘው የሚመለከቱት ሊቀ ትጉሃን ቀሲስ ታጋይ 7 የሃይማኖት ተቋማት በአባልነት የሚገኙበት ጉባኤውም ስላደገው እንደመከረበት ይናገራሉ።
ሀገርን የገነባ ነው ልል አልችልም። ሀገርን እያፈረሰ ያለው አንዱ በዚህ በማህበራዊ ትስስር ገጽ ውስጥ የሚተላለፉ የጥላቻ ትርክቶች፣ ንግግሮች፣ መሰዳደቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባላግባብ የተያዙ የሶሻል ሚዲያ ገጾች ናቸው ለዚህ ሁሉ እንዳረጉን እንደ ጉባኤ በትክክል እናምናለን። አንደኛ ከአስተምሯችን አንጻር ምንድን ያተረፍ ነው? በዚህ ልክ ህብረተሰቦቻችንን የአማኝ ሀገር ነው ይባላል። ማለትም በአንድም በሌላም 98-97% አማኝ ያለባት ሀገር ነች ኢትዮጵያ። አሁን በዚህ ልክ ነው ወይ አማኙ እያደረገ ያለው? ሚያምን ፈጣሪውን የሚያከብር ለፈጣሪው የሚገዛ ህዝብ እንዲህ ያደርጋል ወይ ብለ በማጠብቅበት ሁኔታ የክተት አዋጅ፣ የግደል አዋጅ፣ የአጥፉ እንጠፋፋ አዋጅ የሚያውጁት በዩቲዩብ እና በሶሻል ሚዲያ ነው። ከዚህ አንጻር እንዴት ነው የሶሻል ሚዲያውን ለበጎ ነገር እንዴት እናውለው? ከጥላቻ እንዴት እንውጣ? ከብሽሽቅ እንዴት እንውጣ? በእንቅርት ላይ ጆሮ ደግፍ ነው። ኢትዮጵያ ባለባት በተለያዩ የእርስ በርስ ጦርነቶች ውስጥ እንደገና ደግሞ እንደዚህ አይነት መበሻሸቆችና ጥላቻ ንግግሮች ተጨምረው ኢትዮጵያን እንዴት ነው ወደ ቀደም ወደ ሌላው ትውልድ ማሻገር ምንችለው? እንዴት ከዚህ አዙሪት ውስጥ መውጣት አንችልም? የሚሉ ጉዳዮችን ተደጋጋሚ እንደ ጉባኤያችን እያነሳን በተለይ ከሃይማኖት አባቶች እና ከሃይማኖት ተቋማት የሚጠበቀውን ስራ እኛ እንዴት ነው ንጹህ ነን ወይ የሚሉትን ለምን አባቶች አካባቢም እንደዚህ አይነት ችግሮች አንዳንድ ጊዜ በጣም ከጫፍ የወጣ ያፈነገጠ አካሄድ የሚታዩባቸው አባቶች አንዳንድ አባቶችም አሉ። ከወጣቱም ባልተናነሰ ማለት ነው።
ኢትዮጵያን ጨምሮ በዓለም ላይ ደንበኞቹ የደሩላቸው የማህበራዊ ትስስር ገጾች አዎንታዊ ሚናም ሊዘነጋ አይገባም የሚሉት ደግሞ በዋቸሞ ዩኒቨርሲቲ የስነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷለም አሰፋ ናቸው።
ብዙ ወጣቶች የስራ እድል ፈጥረውበታል፣ የገቢ ምንጭ አግኝተውበታል፣ ለህብረተሰቡ የመረጃ ተደራሽነትን የበለጠ አስፋፍቷል። ግለሰቦች መረጃ፣ ትምህርታዊም ሌሎች መልካም ጥሩ የሚባሉ መረጃዎችን ለህብረተሰብ ማድረስ እንዲችሉ እንዲገቡ ምክንያት ሆነዋል። ሰዎች ወይንም ግለሰቦች በተለያየ ጊዜ ሲቸገሩ ወይንም የተለያየ ጉዳይ ሲገጥማቸው በእነዚህ ማህበራዊ ሚዲያዎች ላይ የድጋፍ ማሰባሰቢያዎች ይደረጋሉ። ይሄ በጣም መልካም ነገር ነው። ለሀገርም የተለያዩ አይነት መሰባሰቦች፣ ማህበራዊ መረባረቦች ሲያስፈልጉ በእነዚህ ሶሻል ሚዲያዎች ላይ በርካታ ስራ ይሰራል።
እንደ አውሮፓውያን አቆጣጠር በ2023 የኢትዮጵያ ኢንተርኔት ተጠቃሚ ቁጥር ከ28 ሚሊዮን ያላነሰ እንደነበረም የዌር ሶሻል አጋር የሆነው ዳታ ሪፖርተር የተሰኘ ተቋም ያጠናቀረው መረጃ ያሳያል። በየአመቱ ያለው እድገትም 16.7% መሆኑንም ሪፖርቱ ገልጿል። ከዚህ ውስጥ 6.4 ሚሊዮን ወይም ከአጠቃላይ ህዝብ 5.1% ያሉ የማህበራዊ ትስስር ገጽ አማራጭ ተጠቃሚ እንደሆነ ይታመናል። አሁን ላይ ጉዳታቸው እያመዘነ መጥቷል በሚለው ሐሳብ የሚስማሙት አቶ አንዷለም ይህም በአብዛኛው ከአጠቃቀም ችግር የሚነሳ ነው ይላሉ። በዚህ ምክንያት እየደረሱ ያሉ ማህበራዊ መዛነፎችም በስተዋል ሲሉ ይናገራሉ።
እንደሚታወቀው የኛ ሀገር ማህበረሰብ ጠንካራ ሃይማኖታዊና ባህላዊ እሴቶች ያሉት ማህበረሰብ ነው። አብዛኛው የዕለት ተዕለት ህይወታችንም በእነዚህ ሃይማኖታዊና ባህላዊ እሴቶቻችን ከሚቀዱ ህግጋት በእነዚህ ህግጋት የሚመራ ነው። ነገር ግን ወደ እነዚህ ወደ ሶሻል ሚዲያው ስንሄድ እነዚህ ህግጋቶች ወይንም ማህበራዊም ሃይማኖታዊ ህግጋቶችን በሙሉ የጣሱ ኢንሲደንሶችን ነው የምናየው። ለምሳሌ የቤተሰብን ጉዳይ፣ የትዳር ፍቺን ጉዳይ፣ የፍቅር ህይወትን ጉዳይ፣ ይሄ በጓደኛ በቤተሰብ በትዳር አጋር ዘንድ ብቻ ሊያዙ የሚገባቸውን መረጃዎች ወይንም እስከናካቴው ማንን ለማንም ማጋራት የማይገቡንን የትዳር፣ የጤና፣ የቤተሰብ ጉዳዮችን አደባባይ ላይ የማውጣት ነገሮች አሉ። የእነዚህ ማህበረሰባዊ ጉዳታቸው እጅግ ከፍተኛ ነው። ቢኮዝ እንደ ሀገርን ታንጸን ጠንካራ ማህበራዊ እሴት ይዘን የኖር ነው በእነዚህ ኢትዮጵያ ባላት እጅግ መልካምና ጥሩ በሚባል ሃይማኖታዊና ባህላዊ እሴቶች ነው። ይሄ ግን ወደ ሶሻል ሚዲያው ስንሄድ እጅግ ተፋልሶ እናያለን። ይሄም በባህላዊ ዳኝነት የሚፈቱ የቤተሰብ ችግሮችን በቤተሰብ ስብሰባዎች ላይ የሚፈቱ ማህበረሰባዊ ጉዳዮችን በሙሉ ትቶ ወደ ሌላኛው ወደ ምናባዊ ወደ ሆነ ዓለም የመሄድ ነው። ይሄ እንደ ሀገር አጠቃላይ ባህላዊ መፋለስን ወይንም የማህበረሰባዊ እሴት መፋለስን ያስከትላል።
በርካታ ማንያን ያላቸው የሃይማኖት ተቋማት በማህበራዊ ትስስር ገጽ አማራጮች አጠቃቀም ላይ የሚስተዋሉ ችግሮችን በአስተምሮቻቸው እንደሚያቃኑ ይጠበቃል የሚሉት ሊቀ ትጉሃን ቀሲስ አጋ የታደለ ጅምር ስራዎች ስለመኖራቸውም ይናገራሉ።
ከማህበራዊ ግንኙነት አንጻር ትውልዱ እንዴት ይጠቀም፣ ማህበራዊ ሚዲያን ለበጎ ነገር ለፖዘቲቭ ነገር እንዴት ይጠቀም የሚሉ ጉዳዮችን ይዘው እየተሰሩ ያሉ አንዳንድ ጅምሮች አንዳንድ ቤተ እምነቶች ጋር አይቻለሁ። ያንን ግን በስፋትና በጣም በእቅድ በተደገፈ መልኩ ሁሉም እንዲዳረስ ከማድረግ አኳያ የጋራ ውይይቶች ሊፈልጉ ይችላሉ።
የዋቸሞ ዩኒቨርሲቲ መምህሩ አቶ አንዷለም አሰፋ በኢትዮጵያ ህጻናትና አዳጊዎች ወደ ማህበራዊ ትስስር ገጽ አማራጮች እንዲመጡ የሚደረግበት መንገድም የማህበረሰብ መዛባት እያስከተለ ነው ይላሉ።
ህጻናትን ወይንም ለአቅመ አዳም ያልደረሱ ልጆችን አምጥተው ሚዲያ ላይ የሚጠቀሙ አካላትም አሉ። እነዚህ ህጻናት በሚያደርጉት ድርጊት ወይንም የአዋቂ ጥያቄ ተጠይቀው በሚሰጡት ምላሽ ላይ አዋቂዎችን በማዝናናትና እዛ ላይ የሚገኝን ገንዘብ ታርጌት በማድረግ ከፍተኛ የሆነ የማህበረሰብ መዛባትን እያስከተለ ነው። ቢኮዝ ልጆች በባህላዊ እሴት፣ በቤተሰብ ቁጥጥር፣ በሃይማኖት፣ በትምህርት ቤት ነው ማደግ የሚገባቸው። አሁን ላይ የምናየው ግን ከፍተኛ የልጆች አስተዳደግ ላይ ኢትዮጵያ ውስጥ ትልቅ ማህበራዊ መዛባትም እያስከተለ እንደሆነ እመለከታለሁ።
የኢንፎርሜሽን ቴክኖሎጂ ባለሙያው ደግሞ ተጠቃሚዎቹ የሚያዩዋቸው ይዘቶችን በመለየትና ሀገራዊ ጉዳት የሚያስከትሉትን ይዘቶች ባለማበረታታት ችግሩን መፍታት እንደሚቻል ያምናል።
ተጠቃሚዎች ሆነው በእጃችን ላይ ያለ የራሳችን ልንጠቀምበት የሚችል ኃይል አለ። እንደዚህ አይነት መጥፎ ነገር የሚያስተላልፉ ሚዲያዎችም ይህንን ተመልካች ቁጥራቸው እንዲቀንስ ለማድረግ አለመግባት፣ አለማየት፣ ሼር አለማድረግ ለሌላ ሰው ያንን ብዙ ሰዎች በሚያደርጉበት ያንን በሚከተሉበት ጊዜ ስሩ ታይም ከጊዜ በኋላ እነዚህ አይነት ውሸትና መጥፎ ነገር የሚያስተላልፉ ሚዲያዎች ተመልካቻቸው እየቀነሰ እየከሰሩ ይመጣሉ። ያ በኮንሱመሩ ሳይድ ልናደርገው የምንችል ነው። ግን ያ ብቻ በቂ ነው ብዬ አላስብም። መንግስታት እና ሬጉላቶሪ ቦዲዎች የሚገባውን መመሪያና ክትትል ማድረግ ይኖርባቸዋል።
የሶሻል አንትሮፖሎጂ መምሩ አቶ አንዷለም አሰፋ በበኩላቸው እንደ መፍትሄ የሚጠቁማቸው ምክረ ሐሳቦች እንደሚከተለው ያስረዳሉ።
የመጀመሪያው ገንዘብ የመፍጠር ነው። ይሄ ዲጂታል ሊትሬሲ የምንለውን ጉዳይ በሚገባ ለልጆች በትምህርት ቤት ካስፈለገ ይሄ ምንድነው ኢንክሉሲቭ ኤጁኬሽን በሚባለው መልኩ ስለ ማህበራዊ ሚዲያ አጠቃቀም ግንዛቤ እንዲኖራቸው ኃላፊነት በተሞላው መልኩ ወደፊት እንዲጠቀሙ ትምህርት ቤት ውስጥ መስጠት ካስፈለገ እስከዛ ድረስ ማካተት የሚያስፈልግበት ሁኔታ ላይ ያለን ይመስለኛል። ሌላኛው መፍትሄ ብዬ ማስበው ህጋዊ ስርዓቶችን ይሄ ምንድነው ሪጉላቶሪ ፍሬምወርኮች ያስፈልጉናል። ከእድሜ አንጻር ይዘት አንጻር ከኮንተንት አንጻር እነዚህን የሚቆጣጠር አካል ልጆችም ለዚህ ተጋላጭ እንዳይሆኑ የሚጠብቁ ህጎችና ስርዓቶች ያስፈልጉናል። ከፍተኛ የሆነ ባህላዊ እሴትና አብሮ መኖርን እያፋለሰ ስለሆነ የዚህን ጉዳት ይሄ እያመጣ ያለውን መልካምም ይሁን አሉታዊ ጎኑን ሰፊ ጥናቶችን ምርምሮችን አድርጎ ኢቪደንስ ቤዝድ የሆነ መፍትሄ ለማምጣት ሰፋ ያሉ ጥናቶች ምርምሮች ያስፈልጋሉ። በዛም ላይ ተመስርቶ መረባረብና በርካታ ስርዓትን መፍትሄዎችን ማድረግ ያስፈልጋል ብዬ አስባለሁ። ይሄ ለነገ የሚባል ጉዳይ አይደለም።
ዌአር ሶሻል የተሰኘው ድረገጽ ባወጣው የ2024 ሪፖርቱ በአዲሱ ዓመት የማህበራዊ ትስስር ገጽ አማራጮች አዲስ ተጠቃሚዎች ቁጥር በ5.6% እድገት አሳይቷል። ከአጠቃላዩ 5 ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆነውን ተጠቃሚ ያስተናግዳሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
Let's see.
ዩኒቨርሲቲ ኦፍ ዘ ፒፕል እንደ አውሮፓውያኑ አቆጣጠር በ2009 ተመስርቶ በ2014 እውቅና ማግኘት የቻለ ከፍተኛ የትምህርት ተቋም ነው። ይህ የብዙዎችን ግብ ስኬታማ ያደረገ የዩናይትድ ስቴትስ ግብረሰናይ ተቋም በዓለም ዙሪያ ከ200 ሀገራት የመጡ 140 ሺህ ተማሪዎችን ማስተማር የቻለ ተቋም ነው። የማክሲም አዳምስን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች።
ካታሪና ጉልቦቼንኮ ከማይኮሌቭ ዩክሬን የመጣችው። ሩሲያ ዩክሬንን ስትወር ካታሪና ለመመረቅ 3 ወራት ብቻ ነበር የቀሯት። ሁሉም ሰው ከተማውን በሽብር እየለቀቀ ነው። ሁሉም ንግዶች ተዘግተዋል። በግልጽ ሁሉ ነገር ቆሟል። ካታሪና ግን መኖሪያ ከተማዋ በቦምብ እየተደበደበ ዲግሪዋን ለመጨረስ ስትሰራ ነበር። ዩኒቨርሲቲ ኦፍ ዘ ፒፕል ባይኖር ኖሮ ሁሉም ነገር ቀውስ ነበር። በዩናይትድ ስቴትስ የተከፈተው ዩኒቨርሲቲ ኦፍ ዘ ፒፕል ከክፍያ ነጻ የሆነ የድረገጽ ዩኒቨርሲቲ በመባል የግብረሰናይ ድርጅት ፍቃድ እውቅና አግኝቷል። ይሁን እንጂ ዩኒቨርሲቲው ሙሉ ለሙሉ ነጻ አይደለም። ተማሪዎች ለሚወስዷቸው ክፍለ ጊዜያቶች ከ140 እስከ $400 ድረስ ያስከፍላል። የመጀመሪያ ዲግሪ ለመያዝም እስከ $5,000 የሚያስከፍል ሲሆን ሁለተኛ ዲግሪ ላይ ዋጋው ይቀንሳል። በጎርጎሮሳውያኑ 2022 ይፋ የተደረገው የምርጥ ኮሌጆች መረጃ በዩናይትድ ስቴትስ የህዝብ ኮሌጆች የአራት ዓመት የመጀመሪያ ዲግሪ ትምህርት ለመውሰድ እስከ $9,600 ድረስ እንደሚያስከፍል አስታውቋል። እንደ አውሮፓውያን አቆጣጠር በ2009 በአሜሪካዊ እስራኤላዊ የንግድ ሰው የተከፈተው ዩኒቨርሲቲ ኦፍ ዘ ፒፕል በዩናይትድ ስቴትስ እና በዓለም ዙሪያ ያሉ ተማሪዎችን ይቀበላል።
እዚህ ዩናይትድ ስቴትስ ውስጥ መኖሪያ ቤት የሌላቸው ሰዎች አሉ። ሰነድ አልባ ተማሪዎች አሉን። ከቤታቸው ሆነው ልጆች የሚያሳድጉ እናቶች አሉ። በተጨማሪም ደግሞ እጅግ አስከፊ ከሆኑ ስፍራዎች የመጡ ሰዎችም አሉን።
አፍጋኒስታዊቷ ስደተኛ ከድጃ አሚኒ በአሁን ሰዓት በአልባንያ እየኖረች ሲሆን ወደ ዩናይትድ ስቴትስ ለመምጣት ቪዛዋን በመጠባበቅ ላይ ትገኛለች። የከድጃ አባት ለአፍጋኒስታን መንግስት ይሰሩ ስለነበር ከታሊባን ወደ ስልጣን መምጣት በኋላ ቤተሰቡ ሀገር ለቆ ለመሰደድ ተገዷል። ከድጃ በአሁን ሰዓት ታሊባን የከለከላትን ትምህርት የቀጠለች ሲሆን ለሌሎችም እየሰራች ትገኛለች።
ሌሎች የአፍጋን ሴቶች መጥተው መማር አይፈልጉም። ስለዚህ ከቤታቸው ሆነው እንዲማሩ በበጎ ፈቃደኝነት ድረገጹ ላይ ማስተማር ጀመርኩ። በተጨማሪም ጠቃሚ የሆኑ መረጃዎች የት እንደሚገኙ ማስተማር ጀምሬያለሁ። ትምህርት መሰረታዊ መብት በመሆኑ ሁሉም ሰው እድሉ ሊኖረው ይገባል ብዬ አምናለሁ። ያንን እያደረግን ያለ ነው። ለሁሉም ሰው ተደራሽና ተመጣጣኝ መሆን የሚችል የከፍተኛ ትምህርት ስርዓት አዘጋጅተናል።
በአሁን ሰዓት ዩኒቨርሲቲ ኦፍ ዘ ፒፕል ከ200 ሀገራት የተውጣጡ 130,000 ተማሪዎች ይማሩበታል። 26,000 የሚሆኑ ሰራተኞችና በጎ ፈቃደኞች ያሉ ሲሆን በንግድ አመራር፣ በኢንፎርሜሽን ቴክኖሎጂና በጤና ሳይንስ እንዲሁም ደግሞ በሌሎች የትምህርት ዘርፎች ያስተምራል። ሻይሬ ሼፍ የዩኒቨርሲቲው ፕሬዚዳንትና መስራች ናቸው።
I believe that education is a basic right.
ትምህርት መሰረታዊ መብት በመሆኑ ሁሉም ሰው እድሉ ሊኖረው ይገባል ብዬ አምናለሁ። ያንን እያደረግን ያለ ነው። ለሁሉም ሰው ተደራሽና ተመጣጣኝ መሆን የሚችል የከፍተኛ ትምህርት ስርዓት አዘጋጅተናል።
ዩኒቨርሲቲ ኦፍ ዘ ፒፕል እንደ ኤደንብራና ማክጂል የመሳሰሉ ግንባር ቀደም ዩኒቨርሲቲዎች ጋርም ይሰራል። በተጨማሪም ከቢል ኤንድ ሜሊንዳ ጌትስ ፋውንዴሽን እንዲሁም ደግሞ ከግዙፎቹ የቴክኖሎጂ ተቋማት ኢንቴል እና ጉግል ድጋፍና እርዳታ ይደረግለታል።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።